የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ጥቅምት 4 2012 ዓ.ም ተመረጥ ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
ከሰሞኑ በረሃብ አድማ ላይ የነበሩ የአማራ ብሔራዊ ንቅናቄ አብን አባላት ለአድማው ያበቃቸው ምክንያት ምንድን ነው?
ምክንያታቸው እንግዲህ ካያያዛቸውና ፍርድ ሂደታቸው ጋር የተያያዘ ነው።
የአብን ሊቀመንበር የሆኑትን ዶክተር ደሳለኝ ጫኔን የሰማናቸው። በሌላ ዜና ኢትዮጵያ በአባይ ግድብ ልታመነጨው እቅድ የያዘችለትን መጥ የኃይል መጠን ቀንሳለች ወይ ስንል ጠይቀናል።
ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ኃይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም።
የታላቁ ህዳሴ ግድብ ግንባታ ሂደት ኃላፊ ኢንጂነር ክፍሌ ሆሮ ናቸው። ዝርዝሩ በምሽቱ ይደመጣል። ከወጣቶች መንደር የሚያደርሱን የወጣቶችን ድምፅ የሚያሰሙን መሰናዳዎችና ዘገባዎችም አሉን።
የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሼ ወደ እናንተ መጥቻለሁ። ሞዛምቢክ ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ያችን ሀገር ሲያስተዳድር ለቆየው ገዢው የፍሬሊሞ ፓርቲ የመጀመሪያው ግዙፉ ፈተና ይሆናል በተባለ ሂደት ዛሬ ብሔራዊ ምርጫ በማካሄድ ላይ ነች። የሀገሪቱ ፕሬዝዳንት ምርጫው በቅርብ ክትትል እየተካሄደ ነው ቢሉም የሲቪል ማህበራት ወኪሎች ግን በሺዎች የተቆጠሩ የምርጫ ታዛቢዎች የፍቃድ ማረጋገጫ በባለስልጣናቱ ተነፍገዋል ሲሉ ከሰዋል። በሰሜኑ የሀገሪቱ ክፍል እየበረታ የመጣ የሸማቂዎች ጥቃትና እንዲሁም በደቡብ የቅድመ ምርጫ ዘመቻ ላይ በነበሩ ወገኖች ላይ መሰል ጥቃቶች ተከፍቶ ሳለ ፕሬዚዳንት ፊሊፕ ኒዩሲ ግን ሞዛምቢክ ሰላም አልተለያትም ሲሉ አስተባብለዋል። በዛሬው የምርጫ ሂደት ላይም ተቃዋሚው የሬናሞ ፓርቲ ብርቱ ተፎካካሪ ሆኖ ቀርቧል። ሩሲያና አውሮፓን በሚመለከቱ ጉዳዮች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አማካሪ የነበሩት ፊዮና ሂል ፕሬዚዳንቱ ከስልጣን ለመወገድ በሚያበቃ ደረጃ ወንጀል ፈጽመው እንደሆነ ለተያዘው ምክር ቤታዊ ምርመራ የምስክርነት ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ከአምባሳደርነቱ እንዲነሱ መደረጉን አጥብቀው ተቃውሞ እንደነበር ገልጸዋል። የዩክሬን ላይ ጫና ለማሳደር የሚደረገው ሙከራ አሳሳቢነቱን ለዋይት ሀውስ ነገረ ፈጆች እንዲያሳውቁ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን መመሪያ ሰጥቷቸው እንደነበርም አመልክተዋል። ሂል የምስክርነት ቃላቸውን የሰጡት በዝግ ችሎት ሲሆን አሶሺየትድ ፕሬስ፣ ኒውዮርክ ታይምስ እና ዋሽንግተን ፖስት የተሰጠውን የምስክርነት ቃል በቅርበት የሚያውቁ ሰዎችን ዋቢ አድርገው በዝርዝር ዘግበዋል። ምክትል ረዳት የውጭ ጉዳይ ሚኒስትር ጆርጅ ኬንትም ዛሬ ቃላቸውን ይሰጣሉ። አፍጋኒስታን ውስጥ በቅርቡ የተከናወነውን የፕሬዝዳንታዊ ምርጫ ሂደት ኢላማ ባደረጉ የታጣቂ ጥቃቶች የተገደሉትን 85 ሰዎች ጨምሮ በትንሹ 460 ሲቪሎች ላይ ጉዳት መድረሱን የተባበሩት መንግስታት ድርጅት ያካሄደው ምርመራ አስታወቀ። የመንግስታቱ ድርጅት የአፍጋኒስታን ድጋፍ ሚሽን ዛሬ ባወጣው ልዩ ሪፖርት ከደረሰው ጉዳት 80% ታሊባን ምርጫውን ለማደናቀፍ ሆን ብሎ ሁከት የመፍጠርና መራጮችን የማስፈራራት ዘመቻ ያደረሰ መሆኑን የገለጸው ታጣቂው ቡድን መራጮች ድምጽ ሊሰጡ እንዳይወጡ በይፋ ሲያስጠነቅቅና ተዋጊዎቹ በምርጫ አደራጆችና በምርጫ ጣቢያ ጸጥታ ጥበቃ አባላት ላይ ጥቃት እንዲያደርሱ ትዕዛዝ መስጠቱ ይታወሳል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ታመሹ ዘንድ እንጋብዛችኋለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት ለአራት ቀናት ያህል በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተሰምተዋል። ለዚህ ምክንያት በፖሊስ አባላት ማስፈራሪያና ዛቻ እየደረሰባቸውና የፍርድ ሂደቱም በአግባቡ እየታየ አለመሆኑ እንደሆነ የፓርቲያቸው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምፅ ተናግረዋል።
ከአመራሮቹ መካከል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ፣ የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤት አባል አቶ ሲሳይ አልታሰብ ይገኙበታል። አስቴር ምስጋናው ዝርዝሩን እንዲይዘዋለች።
የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ በሰጡት ቃል የንቅናቄው ከፍተኛ አመራሮችንና አባላትን እንዲሁም ሌሎች የአማራ ብሔር ተወላጆች ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ይገኛሉ። ተጠርጣሪዎቹ በእስር 4 ወራትን ቢያስቆጥሩም የተቀላጠፈ ፍትህ እንዳላገኙና በእስር ቤቱ በደህንነት ስጋት ውስጥ በመሆናቸው ተቃውሟቸውን በረሃብ አድማ ለመግለጽ ተገደዋል ነው ያሉት።
ለአለፉት 4 ቀን በእስር ላይ ያሉ አማራዎችና የአብን አመራሮች አባላት የረሃብ አድማ አድርገው ነበር። ምክንያታቸው እንግዲህ ከአያያዛቸውና ፍርድ ሂደታቸው ጋር የተያያዘ ነው። አንደኛ የህይወት ደህንነት ስጋት አለብን ነው። በተደጋጋሚ በፖሊስ የሚፈጸምብን ትንኮሳ አለ፣ ዛቻና ማስፈራሪያ ይደርስብናል። እንደገና በተለያዩ ጊዜ መብቶቻችን ስንጠይቅ፣ የረሃብ አድማም ለማድረግ ስንሞክር ለምን ታደርጋላችሁ እርምጃ እንወስድባቸዋለን የሚል ማሰራሪያ ማዛቸው ደርስብናል ነው። ሁለተኛው እሺ ጊዜ በቀጠሮ መጉላላት ምክንያት የተፋጠነ ፍትህ ማግኘት አልቻልንም። በወንጀሉ መፈረታችንን ያሳየ ቀረበ ማስረጃ አለ በአይነት አመታችን ተረጋግጦ አልተለቀቅንም እና ፍትህ ተመስገናል። እነዚህ በአስቸኳይ ልናገኝ ይገባል የሚል ከዚህ ጋር የተያያዘ ነው። ጥያቄዎቻቸው
ጥራቸው 23 የሚሆኑ የአብን አመራሮችና አባላት፣ የደራ አማራ ማንነት ኮሚቴዎች፣ አክቲቪስቶችና ጋዜጠኞች እንዲሁም ሌሎች የአማራ ብሔር ተወላጆች ለአራት ቀናት ያህል በረሃብ አድማ የቆዩ ሲሆን ዛሬ ምግብ መጀመራቸውን ነው ዶክተር ደሳለኝ የተናገሩት።
ዛሬ ምግብ ገብቶላቸዋል፣ ተቀብለዋል፣ ተመግበዋል።
ከረሃብ አድማው ጋር በተያያዘ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ታመው እንደነበርና ሕክምና ተከታትለው መመለሳቸውንም ዶክተር ደሳለኝ አረጋግጠዋል። በጉዳዩ ዙሪያ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን የህዝብ ግንኙነት ኃላፊን ለማነጋገር የእጅ ስልካቸው ላይ በተደጋጋሚ ብደውልም ማግኘት አልቻልኩም። መልስ እንዳገኘው የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ የሚቀርበው። ወደ ቀጣዩ ዘገባ እንሻገር።
ከሰሞኑ አንዳንድ የመገናኛ ብዙሃን ኢትዮጵያ በአባይ ግድብ ላይ በመገንባት ላይ ካለው ታላቁ የህዳሴ ግድብ ለማመንጨት እቅድ ይዛለት የነበረውን የኃይል መጠን ዝቅ እንዳደረገች ዘግበዋል። የታላቁ ህዳሴ ግድብ ግንባታ ሂደት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግን ቀድሞ ከተቀመጠው የኃይል መጠን እቅድ የተቀየረ ነገር የለም ብለዋል። ለጥቅም የሚውሉ ተርባይኖች ግን በቁጥራቸው ከታቀደው እንዲቀንሱ የማድረግ ሀሳብ መኖሩንም ተናግረዋል። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል።
8 ዓመታትን ያሳለፈው ታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደትን ይቆጣጠሩ ዘንድ ልክ የዛሬ ዓመት በሟቹ ኢንጂነር ስመኘው በቀለ የተተኩት ኢንጂነር ክፍሌ ሆሮ የግንባታው ሂደት በመልካም ፍጥነት እየተከናወነ መሆኑን ያምናሉ።
በአሁኑ ጊዜ የግድቡን ስራ በተመለከተ ዋናው ግድብ ከ80% በላይ ተጠናቋል። እንደዚሁም የኮርቻ ግድብ ከ96% በላይ ተጠናቋል። የጎርፍ ማስተንፈሻም ከ96% በአጠቃላይ የሲቪል ስራዎችን በተመለከተ ከ84% በላይ ተጠናቋል። ሌላው የኤሌክትሮ መካኒካል ስራዎችን በተመለከተ 9 ጀነሬተሮች ተገዝተው አንዳንድ ስራዎች ገጠማዎች እየተጀመሩ ነው። እንደዚሁም ሌሎች የቀሩት ደግሞ ሱብረካ ላይ ናቸው። ቅድመ ኃይል ማመንጫ የሚሆኑ 2 ዩኒቶች ስራ ተጀምሮ አሁን በሙሉ አቅማቸው እየሰሩ ነው።
ግድቡ በየአመቱ እንዲያመነጨው እቅድ የተያዘለት ኃይል መጠን 15760 ጌጋዋት አወር መሆኑን ለነገሩን ኢንጂነር ክፍሌ ከሰሞኑ በአንዳንድ የመገናኛ ብዙሀን ዘንድ ግድቡ ቀድሞ እንዲያመነጭ እቅድ ከተያዘለት መጠን ያነሰ እንዲያመነጭ ይደረግ መሆኑን መዘገቡን በማንሳት ስለ እውነተኝነቱና ለዚህ ውሳኔስ እንዴት ሊደረስ እንደቻለ ጠይቀናችኋል። አንድ ግድብ የሚያመነጨው ኃይል የሚወሰነው በግድቡ ውስጥ ተጠራቅሙ ተርባይኖችን ሊመታ የሚችለው ዓመታዊ አማካይ የውሃ መጠን እንዲሁም ውሃው በምን ኃይል ተንደርድሮ ተርባይኑን ይመታል የሚሉ ጉዳዮች መሆናቸውን ያወሱት ኢንጂነሩ 145 ሜትር ከፍታ ካለው የህዳሴው ግድብ ጋር በተያያዘ ለውጥ ባለመኖሩ ቀድሞ ያመነጫል ተብሎ ከተያዘለት መጠን ባነሰ እንዲያመነጭ የሚሆንበት ምክንያት የለም ሲሉ ይሟገታሉ። ሆኖም ያመነጨውን ኃይል ወደ ተጠቃሚዎች ለማድረስ በጥቅም ላይ ሊውል የሚገባ የተርባይኖች ቁጥር ላይ ለውጥ መኖሩን ያስረዳሉ።
አሁን ግልጽ መሆን ያለበት ቀደም ሲል የብረታ ብረትና ኢንጂነሪንግ ኮርፖሬሽን 16 ተርባይኖች ነበረ የታቀደው። ከ16ቱ ተርባይኖች ለ13ቱ የኮንትራክት ውል ተፈርሞ ነበር። ቮይት የሚባል ካምፓኒ እንደዚሁም ጂኢ የሚባል ካምፓኒዎች በዓለም ላይ የታወቁ ናቸው። እነዚህ ለ13ቱ ውል ገብተናል። 3ቱ ውል አልተገባም፣ በእንጥልጥል ላይ ነበረ። ግን እነኚህ 3ቶቹ አስፈላጊ ናቸው ወይስ አይደለም የሚል የሙያዊ ግምገማ እንደ አንድ ኃላፊነት የሚሰማው ባለሙያ ዝም ብሎ የኤሌክትሪክ ኃይሉን ዋጋ የኢነርጂውን ዋጋ ሰማይ ላይ ከመቆለም እነኚህ 3ቱ ጄኔሬተሮች አስፈላጊ አይደሉምና የሚያስፈልገውን ኃይል በ13 ጄኔሬተሮች እና ተርባይኖች ማመንጨት እንችላለን፣ ስለዚህ ይሄ አስፈላጊ አይደለም የሚለውን ጥናት ነው አሁን ያካሄድ ነው። ጄኔሬተሮችን ዝም ብሎ መደርደር ሳይሆን ኢኮኖሚካል በሆነ መንገድ ተጠቅመን እኛ ደግሞ እግዚአብሔር ከሰጠን ስጦታዎች አንዱ የውሃ ሀብት ነው። ብዙ ሃይድሮኤሌክትሪክ ማመንጨት የምንችል ስለሆነ ከዚህ ያለ አስፈላጊ ኢንቨስትመንት ያለ አስፈላጊ ጄኔሬተሮች ደርድረን ወጪ ከምናበዛ ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ኃይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም።
ከአባይ ወንዝ ጋር በተገናኘ ኢትዮጵያ፣ ግብፅና ሱዳን ተደጋጋሚ ውይይቶችን እያደረጉ እንደሆነ ይታወቃል። ከቅርብ ጊዜ የውይይት ነጥቦቻቸው መካከል አንዱ ግድቡን በውሃ ለመሙላት ምን ያክል ጊዜ ሊወስድ ይገባል የሚለው እንደሆነ በተለያዩ መገናኛ ብዙሃን ላይ ተዘግቧል። የታላቁ ህዳሴ የግንባታ ሂደት ኃላፊ የሆኑት ኢንጂነር ክፍሌ ሆሮ በሀገራቱ መካከል የሚደረጉ ስምምነቶችና ንግግሮች በተለይም ከውሃ ሙሌት ስራዎች ጋር ባልተገናኙ የግድቡ የግንባታ ሂደቶች ላይ ለውጥ አያመጣም ይላሉ።
የውሃው አሞላል በሶስቱ ሀገሮች በሚስማሙበት ነው። ይሄ ግን በፕሮጀክቱ የስራ ሂደት ላይ የሚያስከትለው ምንም አይነት ተጽዕኖ የለም። አሁን ያለው ስምምነት በውሃ አያያዝ ላይ ካልሆነ በስተቀር በግድቡ ፊዚካል ስራ ላይ የሚያስከትለው ምንም ነገር የለም። በአጋጣሚ እንኳን አሁን ኦፕሬሽን ሳይጀመር በፊት ውሃ መያዝ እንኳን ካስፈለገ በስምምነቱ መሰረት ጄኔሬተሮች እንኳን ባይደርሱ የአምስት ጄኔሬተሮችን አቅም ወይንም ውሃ ማስተላለፍ የሚችል ቦቶም አውትሌት የምንለው ከግድቡ ውሃ የምንለቅበት ስትራክቸር ገንብተናል።
ታላቁ የኢትዮጵያ ህዳሴ ግድብ ግንባታው እንዲጠናቀቅ እቅድ የተያዘለት ከሁለት ዓመታት በፊት ነበረ። አሁን ላይ ሁለት ጄኔሬተርና ተርባይን የሚጠቀመው የግድቡ መካከለኛ ክፍል በ2013 ኢትዮጵያ አቆጣጠር ኃይል እንዲያመነጭ፣ የግድቡ አጠቃላይ አካላዊ ወይም ፊዚካል ስራዎች በ2015 የኢትዮጵያ ዘመን እንዲጠናቀቁ እቅድ እንደተያዘ ኃላፊው አክለው ነግረውናል። በዚህ ስሌት መሰረት ግድቡ ከቀደመው ማጠናቀቂያ ጊዜው ወደ 5 ዓመታት ገደማ ዘግይቶ ይጠናቀቃል ማለት ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
ቀጣዩ መሰናዶ የዘጋቢዎች መስኮት ነው። ዛሬ እንግዲህ ከዘጋቢያችን ዮናታን ዘብዴዎስ ጋር ወደ ደቡብ ኢትዮጵያ እናቀናለን። የእርቀ ሰላም ኮሚሽን በደቡብ ክልል በሚያከናውነው ሰላምና እርቅ ስራ ዙሪያ ከክልሉ ምክትል ርዕሰ መስተዳደር ጋር ዛሬ በጽህፈት ቤታቸው መምከራቸው ተሰምቷል። ኮሚሽኑ በዚህ ወቅት እንዳለው በህዝቡ መካከል ሳይታወቅ የገነገነውን በቀል ቁርሾና ጥላቻ በጥናትና በአገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ እየሰራ መሆኑን አስታውቋል።
የእርቀ ሰላም ኮሚሽኑ ሰብሳቢ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ አባ ሱራፌል በኢትዮጵያ ህዝቦች መካከል የቆየውን ቂምና ጥላቻ በእውነትና ፍትህ ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል ብለዋል። አያይዘውም ኮሚሽኑ ይህን ለማድረግ ከ8 ወራት በፊት ስራውን ጀምሯል፣ ከክልል ርዕሰ መስተዳደሮች ጋር የሚደረገው ውይይትም የዚህ አካል ነው ብለዋል። ዮናታን ዘርዲዮስ ተከታዩን ያሰማናል።
የእርቀ ሰላም ኮሚሽን ሰብሳቢና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ አባ ሱራፌል እንዳሉት በኢትዮጵያ ህዝቦች መካከል የቆየውን ቂምና ጥላቻ በእውነትና በፍትህ ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል። ኮሚሽኑም ይህንን ለማድረግ ከ8 ወራት በፊት ስራውን ጀምሮ ነው ያሉት። ከክልሉ ርዕሰ መስተዳድሮች ጋር የሚደረገውን ውይይት የዚህ አካል ነው ብሏል።
ሀገራችን ኢትዮጵያ በህዝቦቿ አንድነትና ጥረት በልጽጋና ሰላሟ ተጠብቆ እድገቷ እንዲረጋገጥ ለበርካታ ዓመታት በተለያዩ ማህበራዊ እና ፖለቲካዊ ግጭቶች ምክንያት በህዝቦቿ መካከል የተደራረቡ የቁርሾ ስሜቶችን ለማከም እውነትና ፍትህ ላይ መሰረት ያደረገ እርቀ ሰላም ማውረድ አስፈላጊ ነው። ሂደቱም ህጋዊ መሰረት እንዲኖረው የኤርትራ መንግስት በኢትዮጵያ ህዝቦች መካከል ሰላም፣ ፍትህ፣ ብሔራዊ አንድነትና መግባባት እንዲሁም እርቅ እንዲሰፍን መስራት አስፈላጊ መሆኑ በማመን በአዋጅ ቁጥር 11/02/2011 የእርቀ ሰላም ኮሚሽን እንዲቋቋም አድርጓል። የእርቀ ሰላም ሂደቱ መስተካከል ዘርፈ ብዙ ጠቀሜታ ያለው መሆኑ ግልጽ ቢሆንም ከነዚህ መካከል መንግስት የያዛቸውን የሰላምና የልማት ፖሊሲዎችንና ስትራቴጂዎቹን በሚፈልገው ፍጥነትና የጥራት ደረጃ ተግባራዊ በማድረግ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ውጤቶችን ለማስመዝገብ የሚያስችለው ምቹ ሁኔታ የሚጥርልን ከመሆኑ በተጨማሪ የኢትዮጵያ ሕዝቦች ተከባብረውና ተጋግዘው በመላ ሀገሪቱ በነጻነት ተንቀሳቅሰው ለመበልጸግ የተመቻቸ እድል እንደሚፈጠር ይታመናል።
የኮሚሽኑ ሰብሳቢ የክልሉ መንግስት ከእርቀ ሰላም ኮሚሽን ጋር ለመስራት ያሳየውን ከፍተኛ ነው ያሉትንም ተነሳሽነት አድንቀዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ በኩላቸው የክልሉን ሰላም ማረጋገጥ ቁጥር አንድና ተቀዳሚ ስራችን ነው፣ ስራው በፍጥነት እንዲያልቅ የክልሉ መንግስት በቂ ድጋፍ ያደርጋል ነው ያሉት። ውጥረት ያለባቸውና ለሰላም እጦት ምክንያት ለሚሆኑ አካባቢዎችም ቅድሚያ መስጠት እንደሚያስፈልግም ጠቁመዋል። ርዕሰ መስተዳድሩ
መግባባት መፍጠር፣ እርቅ መፍጠር ትልቅ ስራችን ነው፣ ቁልፍ ስራችን ነው። ስለዚህ በየትኛውም መንገድ ከእናንተ ጋር ተባብረን እንሰራለን። ይህን በደንብ ላሰምርበት እፈልጋለሁ። በተቻለ መጠን እንዲፈጥን ደግሞ እንፈልጋለን። እንዳላችሁት የእርቅ ስራ ሳይንሳዊ የሆነ መንገዱን ተከትለን ለሁሉ ነገር መረጃዎችን አደራጅተን አግባብተን አስክነን ለመውሰድ በጣም ጊዜ ይፈልጋል። በተመሳሳይ ደግሞ እየቆየ በሄደ ቁጥር ደግሞ ተጨማሪ ዋጋ እንዳያስከፍል ደግሞ እንሰጋለን። ስለዚህ ሁለት መንገዶችን መከተል ቢቻልም ጥሩ ይመስለኛል። ጊዜው ውጥረት ባለባቸው አሁንም ተጨማሪ ለሰላም እጦት ምክንያት ይሆናሉ በሚባሉ አካባቢዎች አንዴ ቁሙ፣ ይህን አስቁሙ፣ ይህን አረጋጉ፣ ይህን ተገቢ አይደለም ብሎ ምክር ሰጥቶ የሀገሩንም ሽማግሌ የሀገሩንም ባህል ተጠቅሞ መስመር ማስያዝ ያስፈልጋል።
በክልሉ በርካታ ባህላዊ የግጭት አፈታት ዘዴዎች መኖራቸውን ገልጠው ይህን ሀብት መጠቀም አለብንም ብሏል።
እንዴት እናግዛቸው ያላችሁት፣ ክልላችን ውስጥ ሁሉም ህዝቦች የራሳቸው ለዘመናት ያቆዩት ባህል አላቸው። ግጭት የሚፈቱበት ግጭት መፍታት ብቻም ሳይሆን የበለጠ አብሮነት የሚያጠናክሩበት በባህሉ መሰረት የደከመ የማይገፋበት ባይተዋር የመሆን የሆነ የማይገፋበት የሚታቀፍበት ብዙ አይነት የሚያኮራን እሴቶች አሉ እና እነዚህ እሴቶች መኮትኮት ያስፈልጋል። ሽማግሌዎቹ ማትጋትና ወደ ስራ እንዲገቡ ማድረግ ያስፈልጋል።
የኮሚሽኑ አባል ዶክተር አበራ ድሬሳ በዚህ ወቅት እንዳሉት በህዝብ መካከል ሳይታወቅ የገነገነውን በቀል ቁርሾና ጥላቻዎችን በጥናትና በሀገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ የሰላምና የእርቅ ኮሚሽን ይሰራል ነው ያሉት።
እነዚህ ያለመግባባቶችና ግጭቶች መንስያቸው ምንድን ነው? አብዛኛዎቻቸውን እናቃቸዋለን። በእኛ እድሜ የነበሩትን ከእኛ እድሜ በፊት የነበሩም አሉ። ቀደም ብሎ የተከሰቱ ያለመግባባቶች እና ዛሬ የተከሰቱ ያሉ ያለመግባባቶች የተያያዙ ናቸው በአብዛኛው። ስለዚህ ከምንጩ አይተን ሳይንሳዊ በሆነ መንገድ ተንትነን ህዝቡን አሳትፈን ካልፈታን በስተቀር የሆነ ብራንቹ ላይ ብንጠለጠል እንደገና ብራንቹ ስለሚያፈራ ችግሩ ተመልሶ ይመጣል። ስለዚህ ነው የእርቅ ሰላም ኮሚሽን ዲፕ ሄዶ ወርዶ የተቻለውን ያህል ወደኋላ ተመልሶ የእነዚህ ቁርሾዎች መንስያቸው ምንድን ናቸው? ምናልባት በአብዛኛው ምንሰማማ ነገር አለ። የእነዚህ ችግሮች መንስያቸው ፈጣሪዎች አንዳንዴ መንግስት ነው፣ ማንክዶ ነገር አለ።
ኮሚሽኑ ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከተለያዩ የህብረተሰብ ክፍሎች ከተውጣጡ ጋርም በሐዋሳ ከተማ ተወያይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለን። አሁን ወጣቶች በተለያዩ ጉዳዮች ላይ ነጻ ሐሳቦቻቸውን የሚያጋሩበት ሰዓት ላይ ደርሰናል። የዛሬውን ነው።
ዓለምን ከቀየሩ የሩብ ምዕተ ዓመታት ፈጠራዎች ውስጥ ማህበራዊ ድረገጾች ዋነኞቹ ናቸው። የዕለት ተዕለት ተግባቦትን ብቻ ሳይሆን የዓለምን ምጣኔ ሀብትና ፖለቲካ ላይ ተጽዕኖ የሚያሳድር ነገር ሆነው ተገኝተዋል። በኢትዮጵያም የማህበራዊ ድረገጽ ተጽዕኖ ፈጣሪዎች በፖለቲካ ላይና በማህበራዊ አስተሳሰብ ላይ ተጽዕኖ እየፈጠሩ እንደሆነ የቅርብ ጊዜ እውነታ ነው። እስቲ እናንተን ጠይቃችሁና በማህበራዊ ድረገጽ ላይ ያሉ የተጽዕኖ ፈጣሪዎችና የለውጥ አራማጆች ሚና ምን መሆን አለበት ብላችሁ ታምናላችሁ?
ጸጋይ ይታይ የሚባለው አሁን ላይ አብዛኛው ማህበረሰብ የሶሻል ሚዲያን በአትኩሮት ስለሚከታተል አብዛኞቹን ስንመለከት ለፖለቲካው ቀውስ ምክንያት ናቸው። ብዙዎችን ስንመለከት ደግሞ እውነታውን ተከትለውና ሚዛናዊ ፍርድ የሚሰጡ ናቸው። ስለዚህ በፖለቲካው ዘርፍ መፍትሄ የሚያገኙ እነሱ ናቸው ብዬ ገምታለሁ። ስለዚህ እነዚህ ሰዎች መሆን ያለበት የምገምተውና መሆንም ያለበት እንዴ ነው ተጥሮ ፈጣሪነታቸው ለበጎ ተግባር ቢሆን ማለት ቢሄርን ከቢሄር ከማጋጨት አሁን ላይ ምንም በሚያቆ ለአዲስ ትውልድ የተዛባ ትርክትን ከመተረክ ጥሩ ጥሩ ጎኖችን እያመጡ ከሚያለያዩን ይልቅ አንድ የሚያደርጉን ትርክቶች እያመጡ አስተማሪ የሆኑ ሐሳቦችን እያመጡ ሀገሪቱን ወደ ተሻለ ሁኔታ እንዲያሸጋግሯት የሚል እምነት ነው ያለኝ።
ንግስቴ ዳኘው እባላለሁ። ማህበራዊ ሚዲያ ላይ ያሉ ሰዎች በሀገር ሰላም እንዲፈጠር ማድረግ ያለባቸው በቃ መጥፎ መጥፎ ነገሮችን እስካሁን የተሰሩትን ነገር መናገር ምናምን ሳይሆን በቃ ከአሁን በኋላ አንዱ ነን እንድንኖር ሰላም እንዲፈጠር እና በብሔር ሳይከፋፈሉ አንድነትን ፈጥረው እኩል እንድንኖር ማድረግ ነው ያለባቸው። አንድ ሆነው መስራት ነው ያለባቸው። ለህሊናቸው ሲሉ፣ ለሀገራቸው ሲሉ፣ ለሀገር ይጠቅማል፣ ለወጣቱ ጠቃሚ ነው ብለው ያሰቡትን ነገር እነሱ ማስተላለፍ ነው ያለባቸው በሚዲያ ማለት ነው። ሰው ብዬ ነው የማስበው ነው።
ቤት ልስማው እባላለሁ። በማህበራዊ ሚዲያ ብዙ ተከታይ ያላቸው ሰዎች ኃላፊነት በተሞላበት መልኩ መጻፍ አለባቸው ያስባሉ። አንዳንዴ የግል ስሜታቸውን ከማንጸባረቅ ባሻገር የሚጽፈው ነገር በሌላው ማህበራዊ ወይም ማህበረሰብ ላይ ምን ያክል ተጽዕኖ ሊያመጣ ይችላል፣ የሚጽፉት ነገር ደግሞ ምክንያታዊ መሆን አለበት። የሆነን ደጋፊ ለማስደሰት ተብሎ ሁልጊዜ ህዝባችን ሞራሉን፣ ማህበራዊ ኑሮውን፣ አስተሳሰቡን በጣም የሚቃረኑ ከባህላችን ያፈነገጡ ነገሮች ጻፉ ሰማለሁ። ስለዚህ በእኔ እይታ እነዚህ ወንድሞች መጻፍ ያለባቸው ሁልጊዜ እውነታን ተመርክዞ፣ አንዳንዴ እውነታንም እንኳን የማጽፊበት አጋጣሚ ሊኖር ይችላል። ህዝብን የሚያስቀይም ነው ካገኘሽው ህዝብን ሊያስታርቅ በሚችል መልኩ፣ በተለይም የኢትዮጵያ ብሔራዊ ጥቅም ሊያስጠብቅ በሚችል መልኩና የህዝቦቿን ታሪካዊ አንድነት እና በጋራ አብሮ የመኖር ስሜት ያገናዘበ ቢሆን የበለጠ ጥሩ ነው ብዬ አስባለሁ። እና በኃላፊነት መስራት አለባቸው የሚል እሳቤ ነው ያለኝ።
ሁላችሁም የማህበራዊ ድረገጽ ተጽዕኖ ፈጣሪዎች ህዝቦችን ወደ አንድነት የሚመሩ ነገሮችን የማበረታታት ኃላፊነት አለባቸው ብላችሁናል። እናመሰግናለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ቀጣዩ ደግሞ የመጨረሻው መሰናዷችን ባለፈው ሳምንት ህይወቱ ያለፈው የሙዚቃ ሰው ኤልያስ መልካን የሚዘክር መሰናዶ ነው። እናቱን፣ ወንድሙና ጓደኛው ኤልያስን በምን ያስታውስታል? ጽዮን ግርማ መሰናዶ አዘጋጅታልናለች።
አዲስ አበባ ከተማ አዲስ ከተማ ክፍለ ከተማ አብነት የተባለ በሚጠራው አካባቢ በ1970 ዓ ም ከእናቱ ወይዘሮ ጸዳለ ፈለቀ ከአባቱ አቶ መልካ ገረሱ የተወለደው ኤልያስ መልካ ከሶስት ወንድሞቹና ከአራት እህቶቹ ጋር በአንድ ላይ ነበር ያደገው። ገነት ቤተ ክርስቲያን ውስጥ በፕሮቴስታንት እምነት ተከታይ ቤተሰቦቹ ጋር በመሆን በዝማሬና በጊታር አገልግሎት ልጅነቱን አሳልፏል። በጊታር ፍቅር የተጀመረና በቤተ ክርስቲያን አገልግሎት ውስጥ ያደገው የሙዚቃ መሳሪያ መጫወት ፍላጎቱና ችሎታው ያሬድ የሙዚቃ ትምህርት ቤት አድርሶት እጅግ የተዋጣለት ብቃት ያለው የሙዚቃ ተጫዋችና አቀናባሪ ለመሆን በቃ። ግጥምና ዜማ ደርሶ ሙዚቃንም አቀናብሮ ላለፉት 25 ዓመታት በሰራቸው ስራዎች የዚህ ዘመን የወጣቶች ትውልድ መጠሪያ ምሳሌ ነው ይሉታል ባለሙያዎቹ። የኤልያስን ስራዎች በከፍታ ሲያሞግሱት በስልክ ያነጋገርኳቸው እናቱ ወይዘሮ ጸዳለም ልጃቸውን በብዙ እንደሚያስታውሱት ይናገራሉ።
ኤልያስ መጀመሪያ ሲጀምር በእርግጥ ቦታ ሰጠ ነው፣ ምክንያቱም ትምህርቱን ሌላ ቦታ እንዲደርስ ምናምን ነበር ሀሳባችን። ግን እሱ ከልጅነቱ ጀምሮ ዝንባሌ ወደ እዛ ስለሆነ ቤት ውስጥ አባቱ ጊታር እየገዛ ምናምን ቤት ውስጥን ስናመልክ እሱ ይመራን ነበር። ከዛ በኋላ ያው ጸሎት ቤት ዘማሪ ነበረ፣ ከመሳሪያ ዘምር ነበረ። ከዛ እንደዛ እያለ ያው ወደዚህ ወደ እንትን ገባ።
ፕሮቴስታንት እምነት ተከታይ ነበር፣ እዛ ነው ጊታር መጫወት የጀመረው። እና እናንተም የፕሮቴስታንት እምነት ተከታይ ናችሁ፣ እና ወደ ሙዚቃው ሲሄድ ቅር አላላችሁም ነበረ?
አላለንም፣ ከመጀመሪያ ነው እንጂ። ከዛ በኋላ ዝንባሌ እዛ ስለሆነ ለሱ ሌላ ዝንባሌ ስለሌለው በቃ አባቱን ተባበረው፣ እኛም ያው ደስ አለን ማለት ነው።
ምን አይነት ልጅ ነበር ኤልያስ? ምን አይነት ልጆ ነበረ?
ኤልያስ ቸር ልጅ ነው። ከልጅነቱ ጀምሮ ሰጪ ነው፣ አስተዋይ ነው፣ ደግ ልጅ ነው። አንድ ቀን ማስቸግረውን አያውቅም፣ ጎረቤት አያውቀውም። ከዛ በኋላ ወደ 20 ዓመት ይሆናል ከቤት ወጥቶ ወደ ጓደኞቹ ጋር የሚኖረው የነበረው ለስራ ሲል እዛ ነበረ። ከዛ በኋላ ከኔ የበለጠ እናው ጓደኞች ያውቃሉ። ለሰው ነው የሚጎዳ፣ ያው እዙ ነው የሚያውቀው። እኔ እንኳን ብናገር አምር በምንም መረሳውም። ቀልደኛ ነው፣ ጨዋታ ይወዳል። ፍቅር ነው፣ ፍቅር ነው። ስሙ ራሱ ኤልያስ ነው እንጂ ፍቅር ነው። የፍቅር ልጅ ነው። ማናምነው ልጃችን ነበረ። እንዲህ አይነት ነው።
ኤልያስ መልካ ቤተክርስቲያን ውስጥ ያገለግልበት ከነበረው የመንፈሳዊ ዘማሪያን ቡድን በተጨማሪ መዲና ስሪኤም ዜማላስታስና አፍሮ ሳውንድ የሙዚቃ ቡድኖች አንዳንዶቹን በመስራችነት በሌሎቹ ደግሞ በአባልነት ተሳትፏል። የአርቲስት ቴድሮስ ካሳሁን ወይም ቴዲ አፍሮ ስራዎች ጉሳይ ተስፋዬ፣ ዘሪቱ ከበደ፣ ኢዮም መኮንን፣ ኃይሌ ሩት፣ ኩኩ ሰብስቤ፣ ሚካኤል በላይነህ ቁጥራቸውን በዚህ ፕሮግራም ዘርዝሩ ለመጨረስ የሚያዳግት ስማቸው በስራቸው የገዘፈ ወጣትና አንጋፋ ድምጻውያንን የሙዚቃ ስራ አቀናብሯል ኤልያስ። ኤልያስ ከነበሩት ሁለት ወንድሞቹ አንዱ አሁን በህይወት የለም። አባቱ አቶ መልካ ገረሱም ህይወታቸው ያለፈው ከወራት በፊት ነው። አቤኔዘር ታናሽ ወንድሙ ነው። በወቅቱ ልጅ ቢሆንም አባቱ ለኤልያስ ያደርጉለት የነበረውን ድጋፍ ያስታውሳል።
ቤት ውስጥ አንዳንድ ነገር እንደዚህ አላለይ ተወዳደቁ ነገሮች ሁና እንደዛ ሲያደርግ አይቶት ጊታር ገዛለት።
አንተ የስንት አመት ታላቅህ ነው?
በእኔና በሱ መሀል አንድ አራት ሰው ምናምን አለ።
እዚህ ታናሽ ነህ ማለት ነው። በጣም
ግን አስታውሳለሁ። በልጅነቴ የማስታውሰው መመሰለሽ ጥግ ጋ የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የሚውለው የሚያመሸው እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር። ለምንድን ነው በር ዘግቶ የማይከፍተው? እና አንዳንድ ጊዜ በታች በኩል እንዲበሯ ትንሽ ክፍተት አላት። በዛ በኩል እጠራው ነበረ ኤልያስ ክፈትልኝ ምናምን ስለ እሱ ደግሞ ሙዚቃ ቤት ተመስጦ ከምንም አይቆጥረኝም ነበር እና አንዳንድም አቴንሽኑን ለመሳብ በቃ የሆነ ነገር አምጥቼ አንጋጋበታለሁ ምናምን ከስር ክፈትልኝ ነው። በጣም ሳስቸግረው አንዳንዴ ተናዶ ወይ ሊመታኝ ወይ ከፍቶ ያስገባኛል።
እንግዲህ የፕሮቴስታንት እምነት ተከታዮች መሆናችሁን ነግረኸኛል፣ አንተም ቤተሰቦቻችሁም። ግን እንደዛም ሆኖ ያው ኤልያስ በሙዚቃ ስራ ላይ ነበርና ብንጫወተው ለማስታወሻ ይሆናል። እንደው ይሄኛው ስራው ብትጫወቱት ደስ ይለናል። እንደ ቤተሰብ የምትለው የምትመርጠው ስራ አለ?
እሱ ከሰራቸው
ስራዎች አዎ።
ድሮ እንዴት መሰለሽ፣ አሁን ድሮ ሙዚቃ ሲሰራ ዘፈንና ዘመረ የሚለው ነገር አለው ኤልያስ። የሆነ ጊዜ የምፋዘርም ለማናገር ይሞክሩ ነበር። ማለት እንደ ማንኛውም እምነት የትኛውም እምነት ያው ዘፈን አይፈቅድም እና እሱም በትንሽነት እድሜው ስለነበረ ያን ጊዜ ለምን ዘፈን ይሆናል ምናምን ብለው ሲነግሩት ለምን ቅልቅ ያለ ዘፈን ይሆናል ሲሉት የሚሰጣቸው መልስ ነበረ፣ ዘፈን ማለት እንደዚህ ነው ብሎ ያስረዳቸው ነበረ። እና አሁን ዘፈንም ያልሆነ በቃ ዜማና ግጥም ያለው አይነት ነገር የሆኑት አሁን የዘሪቱ የኢዮብ ኃይሌ ሩትም ብታረጊልኝ ደስ ይለኛል። ከሶስቱ ሰዎች ከእነሱ መሀል በቃ ከዘሪቱ ጀምሮ ወደዚህ ያሉትን ብትጋብዥልኝ ደስ ይለኛል።
ታናሽ ወንድሙ አቤኔዘር ከመረጣቸው ድምፃውያን መካከል በህይወት የሌለውን ድምፃዊ የኢዮብ መኮንንን ነገን ላየው ምርጫ ላድርግና በዚሁ ላብቃ። ነገን ላየው በኤልያስ መልካ የተቀነባበረ የኢዮብ መኮንን ዘፈን ነው።
አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ደህና ደሩ። መልካም
kun radio sagale amerikati.